ትምህርት ባገር ውስጥ ምንድን ተፈጠረ? ምንስ አይነት እምነት እንዲካሄድ እየተደረገ ነው? የመሳሰለውን አብራችሁን እንግዲህ የምትችሉትን ያክል ይዛችሁ እንድትቀርቡ እንጋብዛችኋለን። እናንተንም እኛም ከቻልን ይዘን እንቀርባለን ብለን እናስባለን። ከተወሰነ ሰዓት በኋላ እንግዳችንን የኢትዮጵያ ሰላማዊ መብቶች ጉባኤ ወይም ኢሰማጎ አዲስ አበባ እያሉ ይሰሩ የነበሩትን ይዘንላችሁ ከተወሰነ ደቂቃ በኋላ እንቀርባለን። አብራችሁ እንድትቆዩ አሁንም በድጋሚ ጋብዛችኋለን።
ዛሬትኖር ነጋታውከ ለምንድነው የምትጨነቀው? ሁሉ ወረት ዝቻነ መች ዘልቃለ ስራነ በቃ
ተካዜ ሁሉም ቀናለው ናይዜ
አድማጮቻችን አሁንም በድጋሚ እንግዲህ እንግዳችንን አግኝተን ይዘን እስከምንቀርብ ድረስ ይቅርታ እየጠየቅን ምክንያቱም ከውጭ የሚደወሉ ስልኮች በመሃል ስለገቡ ማቅረብ አልቻልንም። ግን ከትንሽ ደቂቃ በኋላ ሁሉም እንደተስተካከለ ይዘን እንደምንቀርብ ነው ተስፋ እናደርጋለን። ስለዚህ በድጋሚ አብራችሁ እንድትቆዩ እንጋብዛችኋለን። ይሰማል ብዬ አስባለሁ። ይሰማል? እሺ አድማጮቻችን እንግዳችን መስመር ላይ ናቸው ብለን እናስባለን። የሚሰማም ይመስለናል። እንግዲህ በድምጽ በኩል ትንሽ አስቸግሮ ነበር በመስመር በኩል ለማግኘት። እንግዳችን መስመር ላይ ነዎት?
አዎ መስመር ላይ ነኝ።
ይሰማል?
በደንብ ይሰማል። እሺ እንግዲህ ከልብ ነው እናመሰግናው እንግዶቻችን የኢትዮጵያ ሰብአዊ መብቶች ጉባኤ ወይም ኢሰማጎ አዲስ አበባ ውስጥ ይሰሩ የነበሩ ወንድማችን ናቸው። እስቲ እንግዲህ እንኳን በመጀመሪያ ደረጃ ግብዣችንን ተቀብለው በመገኘቶት ከልብ ነው የምናመሰግናው። እስቲ ወደ አገራችን መለስ እናርገውትና የኢትዮጵያ ሰብአዊ መብቶች ጉባኤ መቼ ተመሰረተ? በነማንስ ተመሰረተ?
በጣም አመሰግናለሁ እናንተም ለዚህ ፕሮግራም ስለጋበዛችሁኝ። በመሰረቱ የተመሰረተው በዚሁ በአሁን ባለው መንግስት ነው፣ በ1987 ዓመተ ምህረት ማለት ነው የተመሰረተው። በዛ ውስጥ ብዙ ሰዎች ነበሩ እንደ መስራች ሆነው የሚያገለግሉ የነበሩት፣ በነ ዶክተር ታዬ አሰፋ፣ እነ ሊቀመንበር አቶ አዳም መላኩ እና አቶ አበበ ወርቄ ይባላሉ በወቅቱ የነበሩት ማለት ነው።
አሁን እንደነገሩን በ1987 ዓመተ ምህረት ነው እንግዲህ ይህ የኢትዮጵያ ሰብአዊ መብቶች ጉባኤ የሚለው የተመሰረተው። መስራቾቹም እነማን እንደነበሩ ነው እንግዲህ የነገሩን። ይህ የኢትዮጵያ ሰብአዊ መብቶች ጉባኤ አገልግሎቱስ ምንድነው? ምንድነው የሚያደርገው የነበረው?
ይህ የኢትዮጵያ ሰብአዊ መብቶች ጉባኤ በዋናነት የሚያገለግለው ግድያን፣ ህገወጥ ስርዓትን፣ አፍኖ መሰወርን፣ ማሰቃየትን፣ አላግባብ ከስራ ማባረርን፣ የንብረት መወረስና ሌሎች የሰብአዊ መብት ረገጣን፣ እነዚህን በተመለከተ ይቃወማል። ማንኛውም በመንግስት አካላት የሚፈጸመውን በደል በሙሉ እየተቃወመ ድምፁን ለህዝብ ያሰማል። ዋናው አላማው እነዚህን ነገሮች የሚቃወም ነው። ያው የኢሰማጎ ማለት የኢትዮጵያ ሰብአዊ መብቶች ጉባኤ መብት ተከራካሪ ድርጅት ነው።
እስቲ እንግዲህ ወደ ሀገራችን አሁንም በድጋሚ መለስ በማለት ይህ የኢሰማጎ ድርጅት ከተቋቋመበት ጊዜ አንስቶ እርስዎ እዛ እስከነበሩበት ጊዜ ድረስ በየክፍለ ሀገሩስ ቅርንጫፍ ነበረው? የትስ ነው ዋና ጽህፈት ቤቱ የሚገኘው?
ኦኬ፣ ዋናው ጽህፈት ቤቱ ዋናው ጽህፈት ቤቱ የሚገኘው አዲስ አበባ ነው። ከአዲስ አበባ ውጭ 10 ቅርንጫፎች አሉት በየክፍለ ሀገሩ ማለት ነው። እነዚህም ለመጥቀስ ከተፈለገ ሐዋሳ፣ ጅማ፣ ባህር ዳር፣ ድሬዳዋ፣ መቀሌ፣ አሰላ፣ ደሴ፣ ነቀምቴ፣ አርባ ምንጭና ጎንደር ይገኛሉ። እነዚህ 10 ቅርንጫፎች አሉት ማለት ነው በየክፍለ ሀገሩ። ዋናው መቀመጫው ግን አዲስ አበባ ነው።
እንግዲህ ዋናው መቀመጫና በየክፍለ ሀገሩ ግንኙነት ነበራችሁ። ይህ ድርጅት በአገሪቱ ውስጥ በአጠቃላይ በክፍለ ሀገርም ሆነ በከተማው የሚደረጉትን ሁኔታዎች በምን መልኩ ነው አገር ውስጥ ላሉትም ውጭም ላሉት የሚያሳውቀው?
አዎ፣ አገር ውስጥ ባሉት በየወሩ ታትማ የምትወጣ መጽሔት ጋዜጣ አለን። መልእክት ኢሰማጎ የሚል ማለት ነው። በየወሩ ጠቅላላ በየክፍለ ሀገሩ ያለውም ሪፖርት በአዲስ አበባ በዋና መቀመጫው ከተማ ያለውንም አጠቃላይ ሰብስቦ በዚህ መልኩ አትሞ ያወጣል። በውጭ የሚገኙት የድርጅቶች ደግሞ በመስሪያ ቤቱ በኩል ይተላለፋል ማለት ነው። ስለዚህ ሁሉም የሀገሪቱ በሀገሪቱ ውስጥ የሚደርሰው ግፍና በደል ለውጭ ላሉን አጋር ድርጅቶች ማለት ነው። ኢሰማጎ ማለት በመሰረቱ በመንግስት የሚደጎም መስሪያ ቤት አይደለም። ከውጭ በሚያገኘው እርዳታ የሚንቀሳቀስ ድርጅት ስለሆነ ለውጭም በዚሁ መልኩ በየቋንቋቸው ይደርሳቸዋል ማለት ነው። ስለዚህ በአገራችን ውስጥ ግን መልስ ሰሚጎ በሚል በየወሩ የሚወጣ የኢሰምጎ ልሳን ጋዜጣ በዛውኑ ለህዝብ ይደርሳል በየወሩ።
ይህ ጋዜጣችሁ በሽያጭ ነው የሚደርሰው ለህዝቡ ወይስ በነጻ ነው በየጊዜው የምታወጡትን የምታስተላልፉት? ይህስ ጋዜጣ በየክፍለ ሀገሩ በቀጥታ የሚደርስበት ሁኔታስ አለ ወይ?
አዎ፣ በጣም ጥሩ ጥያቄ ነው። ይሄ በመሰረቱ ይሄ ትርፋማ ወይም አትራፊ ድርጅት ነው የተመሰረተ ድርጅት ስላልሆነ ድረስ ለህዝቡ ቀጥታ የሚደርሰው ማንኛውም ህዝብ በነጻ ጋዜጣውንም መጽሔት የተለያዩ ተባራሪ መልእክቶችም ካሉ በነጻ ነው ሁሉም እንትን የሚለው ወደ የክፍለ ሀገሩም ይሄዳለኝ። አንዳንዴ ምናልባት በወቅቱ ወቅቱን ጠብቆ ለክፍለ ሀገሮች ጋዜጣው በወጣበት ወቅቱን ጠብቆ ላይደርስ ይችላል የተለያዩ ምክንያቶች። ሆኖም ግን አብዛኛውን የሚወስደው ህዝቡ በነጻ ነው።
እሺ፣ አመሰግናለሁኝ። ይህ ድርጅት ወይም ኢሰመጎ ከዓለም ካሉ የሰብአዊ ድርጅቶች ጋራ ግንኙነት አለው ወይ?
አዎ፣ ከዓለም ካሉተኝ የሰብአዊ መብቶች ድርጅቶች ጋራ ግንኙነት አለው። የሚደገፈውም በጀትም የተለያዩ ነገሮች ቁሳቁስም የሚመጣለትም በዚሁ ምክንያት ነው እና በትክክል አለው።
እንግዲህ አሁን እርሶ እንደሚሉን ከሆነ ለምሳሌ በአገራችን በተለያዩ ክፍለ ሀገሮች ቅርንጫፍ አለው፣ በአዲስ አበባ ከተማም በሰፊው እንቀሳቀሳል። እንግዲህ በተለይ አሁን እርሶ እዛ አካባቢ ስላልሆኑ አሁን የሚከናወነውን መጠየቅ ባልችልም፣ እርሶ በነበሩባቸው በአገሪቷ ውስጥ በተለያዩ ክፍለ ሀገሮች በሰዎች ላይ ወይም ደግሞ በወገኖቻችን ላይ የሚደርሱ ግፎች ነበሩ? የት እንደደረሱ የማይታወቁ ወገኖቻችን አሉ፣ የሞቱም አሉ። ስለዚህ ይሄንን ዘገባ የምታገኙት እናንተ ራሳችሁ እንደ ጋዜጠኝነት እየሄዳችሁ በየአካባቢው ዞራችሁ ነው ወይስ ችግሩ የገጠመው ሰው ነው እናንተ ድረስ መጥቶ ያለውን ሁኔታ የሚያሳውቃችሁ?
አዎ፣ በጣም ጥሩ ጥያቄ ነው። በመሰረቱ የኛ በየክፍለ ሀገሩ ያለው ብራንች ማለት ነው፣ ቅድም እንደተናገርኩት የክፍለ ሀገር 10 ከተማዎች አሉን ቅርንጫፍ። በእነዚህ ውስጥ የሚሰሩት አባሎች እየሄዱ ህዝቡ ባለበትና በደረሰበት እንትን የራሳችን ሰዎች ነው እየሄዱ ኢንተርቪው አድርገው በቪዲዮም በተለያየ በተጠናከረ መልኩም ይዘውት ያለውን ችግር የሚመጡት በአብዛኛው ማለት ነው፣ ከ90% ማለት ይቻላል። ከዛ ውጭ ደግሞ ምናልባት የእኛ ሰራተኞች የማይደርሱበት ምናምን ቦታ ከሆነ ኢንፎርሜሽን ከመጣ ኢንፎርሜሽኑን ትክክለኛ ተጣርቶ ለህዝብ ይቀርባል ማለት ነው። እውነታውን ይዞ ማለት ነው። ምንም ያልተቀላቀለ ሀሰት የሌለበት እውነታውን ይዞ ያቀርባል። አብዛኛውን ግን በራሳችን ሰዎች ነው የሚቀርበው እና የሚዘገበው።
እስቲ እንግዲህ እስካሁን ድረስ ስንነጋገር የነበረው በኢሰመጎ አዙሪያ በዓለም አቀፍ ደረጃ በአገሪቷ ክልል ደረጃ ሲያከናውን የነበረው ነው። በተለይም ከ2005 ምርጫ በኋላ በአገሪቱ በጣም የሰፋና የከፋ ሁኔታዎች እስካሁን ድረስ እየተከናወኑ ነው። እስቲ ወደ እርስዎ ልመለስና አሁን አገራችን ውስጥ የሉም፣ የእርስዎ አገልግሎት እንዴት ነበር? ምንስ ነው የገጠመው ሀገራችን እያሉ?
የኔው አገልግሎት እንደዚሁ ለመስሪያ ቤቴ የመልእክቶችን ማድረስ ነው። ሰዎቹን ወደ ምላክበት ቦታ ክፍለ ሀገር ሊሆን ይችላል፣ በአዲስ አበባ ዙሪያ ሊሆን ይችላል። በአጠቃላይ የሚደርሰውን በህዝቦች ላይ ያለው ግፍና በደል ጫና በተለያዩ መንገዶች የብሔረሰብ ግጭት ሊሆን ይችላል፣ መንግስት የማፈን የመንግስት ረገጣ ሊሆን ይችላል። ሌላ ሌሎችንም የራሴ ድርሻዬ ያን ነበረ። ያንን ዘግቤ ለመስሪያ ቤት የማቅረብ ነው። መስሪያ ቤቴ ደግሞ በተጠናከረ መልኩ ያንን የያዘውን ሪፖርት ለህዝቡ አትሞ ማውጣት ነበረ እና በዚህን ወቅት በተለይ በ1987 እንደ ኢትዮጵያ አቆጣጠር ማለት ነው በምርጫው በግኖቱ ምርጫ ሰበብ በዛ ነው እነታውን የነበረውን ግፍና በደል የነበረውን ግድያ ለህዝብ በማውጣት በደረሰብን አፋና በእስር ቤት ቆይተን መጨረሻም ህይወታችን ወደ አስከፊና ወደ እንትን ደረጃ ሲደርስ አምልጠን ወደ ጎረቤት ሀገር የተሻገር ነው ማለት ነው።
እስቲ እንግዲህ ሰፋ ባለመልኩ አድማጮቻችን እንዲያውቁትና እንዲገነዘቡት ይቅርታ አቋርጬዎት ከሆነ እንዴት ነበረ በዛ በ2005 በፈረንጆች አቆጣጠር ነው የምናገረው የነበረው የምርጫ ሁኔታና እርሶንም በዚህ ነገር ውስጥ እንዴት እንደጨመረውት የደረሰው ሁኔታ እየጀመረውት ይመስላል። እስቲ ሰፋ ባለመልኩና ጉዞትንም ወደ ውጭ አድርገው የነበረውን አጠቃላይ እንዳላቋርጦት ብዬ ነው እንዴት እንደነበረ ደረሰቦትን መከራና ግፍን አጠቃላይ እንግዲህ በመሃል ማቋረጥ ካስፈለገ ያው ማቋረጥ ይቻላል እና አመሰግናለሁኝ።
እሺ እኔም በጣም አመሰግናለሁ። በዚህን በ1997 ዓ.ም ማለት ነው የኢትዮጵያ ምርጫ በ2005 መሆኑ ነው በፈረንጆች አቆጣጠር ግንቦት 29 እና ሰኔ 1 ቀን 1997 ዓመተ ምህረት የኢሰመጉ መጽሔት እትም ይዛ የወጣችው 42 ሰው በዚህ በሁለት ቀን ውስጥ 42 ሰው ነበር የተገደሉት። ይሄን ሪፖርት ነው ከበየሆስፒታሉም ከቤተሰብም ትክክለኛ መረጃ የሟቾችን ስሞች እስከ አድራሻቸው ስማቸው ሙሉ ስም እስከ እድሜያቸው ድረስ ያቀረብኩት መነሻው ማለት ነው። ከዚህ በኋላ ነበረ በያለንበት ተለቅመን ወደ እስር ቤት የገባ ነው ማለት ነው። ስለዚህ በእኔ በኩል የደረሰብኝ ግፍ እዚህ 3 ወር ነበር የታሰርኩት። በመጀመሪያ ዝዋይ በሚባል የእስር ቤት ነው። ከዛ በኋላ ከ3 ወር በኋላ በእስር ቤት ሲለቀቅ በዋስ ነው የተለቀቁት። በዋስ ተለቅቄ ሳበቃ ያው የቁም እስረኛ ማለት ነው በእነሱ እንትን አጠራር ያው በየጊዜው መኖሬን በሀገር ውስጥ መኖሬን እየሄድኩ በየሳምንቱ ፊርማዬን አቀርባለሁ መኖሬን ማለት ነው ያው የሚከታተሉኝ ሰዎች ነበሩ። ያው እየተከታተሉ እንደዛ እያለ እስከ 2006 ፈረንጆች አቆጣጠር 1998 ማለት ነው በፈረንጆች በኢትዮጵያ አቆጣጠር ለሁለተኛ ጊዜ ና ትፈለጋለህ ተብዬ ታሰርኩና በተለምዶ ቤተ መንግስት አካባቢ ጥይት ቤት አካባቢ ይባላል። ከዛ በሚኒስቴሪ መኪና ተጭነን ካልታወቁ ሰዎች ከብዙ ሰዎች ጋራ በጨለማ በምንጓዝበት ሰዓት አቅጣጫው ወደ ደቡብ ኢትዮጵያ ነው። ከዛ ጋር ከመኪና ነው ዘለን እንትን ቻል ነው። በዛም የጥይት ናዳ ነው የፈጠረብን። በዛ ላይ እኔ ጉዳት አጋጥሞኛል ቆስያለሁ። ያን ቁስሌን ይዤ ሻሸመኔ አካባቢ ከገበሬዎች ቤት ነው የተጠጋሁት። ለአንድ ወር ቁስሌን በገበሬዎች ቤት ተደብቄ ማለት ነው ያሳለፍኩትና በጣም ትልቅ ትብብር ያደረጉልኝ ሰዎች በግሌ ከዛ ነው ቦርደር ድረስ አሻግረው ወደ ኬንያ ወደ ጎረቤታችን ኬንያ ያሻገሩኝ። ከዛ በኋላም ኬንያ በ2007 በፈረንጆች አቆጣጠር ማለት ነው በምንኖርበት በጎረቤት ሀገር ኪድናፕ ለማዋን ታፍነን ለመውሰድ በተደረገ ቦምብ በተጣለብን ቦታ ላይ 2 ሰዎች ሞተው እኔም ከፍተኛ ጉዳት ደረሰብኝ በተለይ ጭንቅላት አካባቢ። ከዛ ነው ለአሁን ያለሁበት ሀገር የሶስተኛ ሀገር ስትልመንት አግኝቼ ለዚህ ደረጃ የበቃሁት እና ስቃዩ በአጭሩ ተገልጾ የሚያልቅ አይደለም። ቢሆንም ግን የአምባገነን መንግስት ለምን እውነታውን አወጣችሁብኝ? ለምን እውነታው ወጣ? እንዴት ሆነ? በሚል ነው ሀገራችን ጥለን የምንሰደድ ይቻል ነው። ሀገራችንም ጥለን በጎረቤት የትም በጎረቤት ሀገር እንደምንጠለልበት ሰዓት የተለያዩ መረጃዎችን እየሰደደ ሰዎችን አሳፍኖ ወስዳሉ ወደ ሀገር ቤት። እንዲያም ካለው አላመች ነገር ካለም እንደዚሁ እንደኛ እንደደረሰብን አይነት ግድያ እና እንትን ያደርጋል ማለት ነው። ስለዚህ ይህን ይመስላል በተወሰነ መልኩ።
እስቲ እንደገና በጣም ነው የሚያሳዝነው። ምክንያቱም አንደኛው ከምንም በተሻለ መልኩ ማለት ከዛ ህይወታቸው ወደ ኋላ የማይመለሱ ወንድሞችም እህቶችም ከነሱ እርሶ በህይወት ኖረው እዚህ ለመብቃቶ ትልቅ ደስታ አለ። ባንድ በኩል ደግሞ የሚወዷቸውን ጓደኞችዎትን በማጣቶትም ሀዘን ሊኖርበው ይችላል። ግን እስቲ እንደገና ወደ ኋላ ልመልስና እርሶ በነበሩባቸው እስከወጡባቸው ወይም እስር ቤት እስከገቡባቸው ጊዜ ድረስ የነበሩትን አስከፊ ሁኔታዎችና እንደገና ደግሞ እርሶ ከወጡ በኋላ በኬንያ ዙሪያ በኢትዮጵያኖች ላይ ወይም እንደናንተ አገልግሎት ሲሰጡ የነበሩ ወገኖች ላይ በፈንጂ ወይም ደግሞ በጦር መሳሪያ እየተከታተሉ እርሶ ብቻ አይደሉም የተረፉ ሌሎችምና ሌሎች ጋዜጠኞች እርሶ በሰብአዊ ድርጅት በኩል ቢሆኑም ብዙ ጋዜጠኞች ህይወታቸው ያለፈና የተረፉም አሉ። ስለዚህ ምን አይነት መልክ አለው? ለምንስ ነው ይሄ ሁሉ በደልና ግፍ እያለ ባለም ዘንድ የኢትዮጵያ ችግር በደል ግፍ እንዲህ የማይታወቅበት?
በጣም ደስ የሚል ጥያቄ ነው። በጣም ጥሩ ጥያቄም ነው። በመሰረቱ በጎረቤት ሀገር በነበርንበት ሰዓት እኔም በነበርኩበት ሰዓት እየታፈኑ የሚወሰዱ እነዚህ የነጻ ፕሬስ ጋዜጠኛ የነበሩ በአየር ኃይል አብራሪም ፓይለቶች የነበሩ የተወሰዱ አውቃለሁ። አብዛኛውን ተደብቀን ነበር የምንኖረው። ለምን እያንዳንዱ መረጃዎች ብዙ ስደተኛ ስላለ ከዛ እነሱም መስለው ለመንግስት ወታደሮች እየጠቆሙ ያው ከአገሪቱ እንትኖች ጋራ በማድረግ ነው። በተለያየ ምክንያት አሳፍኖ ይወሰዱ ነበር እና በጣም በርካታ ነው። ከመኪና ላይ ዘለን በምናመልጥበት ሰዓትም ቢያንስ ቁጥራችን ወደ ሀያዎች ሆናል። ጨለማ ስለሆነና ሽራ ስለነበሰ መኪናው ብዙም እንትን ማለት አንገታችሁን ድፉ ተብለን ነበረ። ከመነሻውም አንገታችን ቀብረን ነበር። ኋላ ያው ወደ ሞት አፋፍ እየተወሰድነ ስለሆነ ለዝም ለምን አንሞትም በሚል ነው የተመታውም ተመትቶ ያመለጠውም ያመለጠ። ከዛም ሁሉም እግሬን አውጪ ብሎ ነው ያለፈው። ወደ ኋላ ልመለስና ገና ከአገር ቤት ሳንወጣ ስለዚህ ሁላ ግፍና በደል መኖሩ ግልጽ ነው። ግን እኛ ኢትዮጵያውያኖች ብዙም በመንግስት ነው መንግስት ከውጭ መንግስቶች ጋራ የሚያደርገው በጣም ሸር ማለት ነው ሸር ልበለው በሀገሪቱ ውስጥ ምንም ነገር እንዳልተፈጸመ ምንም ነገር እንዳልሆነ ያሁላ ወጣት ሲረግፍ እናቶች ልጆችን ብሎ ሲሄዱ የተደፉበት ምርጫ ነበረ 1997 ዓመተ ምህረት ማለት ነው። በጣም ዘግናኝና አሳዛኝ ነበር። በቪኦኤ በኩልም በዶቼ ቬለ ከጀርመን ድምጽ ሬዲዮ በኩል ጩኸት ይደረግ ነበረ። ግን ማንም የደረሰላቸው የለም። ያ ሁሉ በደል እያለ ያው መንግስት ከውጭ መንግስቶች ጋር የሚያደርገውን ራሱን ስልጣኑን ለማኖር ማለት ነው ምንም ነገር እንደሌለ አድርጎ ወይም ያ ሁሉ የወደቀው የረገፈው ወጣት ለነጻነቱ ብሎ ሳይሆን ዳደገኛ ቦዘኔ ተብሎ የታለፈበት ነው። ቢሆንም ግን ብዙዎች በጣም በርካታዎች እንደኔ ያሉ አሁንም በስደት ላይ የሚገኙ ሞልተዋል። በጣም በርካታ ናቸው። እንደኔ የምድሉን አግኝተው ወደ ውጭ ተሻግረው ያሉ ማለት ነው። እና ይህ ሁሉ ግፍ እያለ እኛ በያለንበት ድምጻችን ብናሰማ ተሰሚነት ይኖረናል። በያለንበት አሁን በቅርቡ እኔ ባለሁበት ሀገር ጋዜጠኛ አበበ ገላው ያሰማውን ድምጽ አይነት በጣም ኩራት የሚያሰማ ነው፣ የሚያስደስት ነው። ልክ እንደነዚህ ያሉ መድረኮችን ባገኘንበት ሰዓት በየትኛውም ይሁን በየትኛውም ሀገር በየትኛውም እንትን ኤምባሲ በያለበት ቤታ በደል ግፍ በየወቅቱ እስከደረሰብን አይደለም፣ አሁንም ይደርስብናል፣ ነገም እየደረሰን ነው። በያለንበት ድምጻችን እንደዚህ ብናሰማ ተሰሚነት ሳይኖረን ቀርቶ አይደለም። ግን በእኔ ጋር አልደረሰምና በዛኛው የደረሰው ለእኔ ጉዳይ አይደለም ብለን ካየ ነው ሁሉም የእኛ ቤት ሲንኳኳ የዛ ቤት ይሰማል እንደሚባለው እንደዛ አይነት እንትን ያለ አሁን በአገር ቤት አንገቱን ደፍቶ የሚኖረው ቤቱ ይቅጠረው። ስለዚህ በጣም አሳዛኝና አሰቃቂዎች ነበሩ። አሁንም በብሔረሰብ ደረጃም በጋምቤላም በምስራቅ ኢትዮጵያም እንደዚህ አይነት ግፍ በብሔር ብሔረሰብ ግጭት መንግስት አልቃ ገብቶ ለአንደኛው ብሔር በማገዝ አንደኛውን ዝም ብሎ በማሰቃየት ወይም ከስራው በማፈናቀል ንብረቱን በመውረስ የሚያደርገው ጥቃት በጣም በርካታዎች ናቸው። አሁንም በያለንበት እኔ ሌላው የሚችለው በያለንበት ድምጻችን እናሰማ ትውልድ ይዳለ ቀጣዩ ብዬ ነው የማስቀምጠው።
አመሰግናለሁኝ። እስቲ እንደገና ወደ እርሶ ልመለስና በመጀመሪያ ከሀገራችን በሚወጡበት ጊዜ የደረሰበው ጉዳት ነበረ፣ እንግዲህ በጥይት ተመተው ይሆናል ብዬ ገምታለሁኝ። እንደገና ደግሞ ኬንያ አካባቢ በደረሰው ፈንጂ አደጋ ሁለቱ ሲሞቱ እርሶ የመቁሰል አደጋ ደርሶቦታል። እንዴት ነው አሁን ባሉበት አካባቢ ሕክምና እያረጉ ነው ወይ? እንዴትስ ነው ጤንነቱ የት የሚገኘው?
በጣም ጥሩ ጥያቄ ነው። በመጀመሪያ ሁላችንም ከመኪና ላይ ነበረ፣ በጨለማ ነበር የምንጓዘው። ወደ ደቡብ ኢትዮጵያ ነው፣ ወደ የትኛው እስር ቤት ነው፣ ወደ ግድያ ቦታ ነው፣ የምናውቀው ነገር የለም። ያው ሁላችንም ከአንድ ቦታ ላይ ነው በሌሊት የተሰባሰብ ነው። ከዛም አንድ ቦታ የተጠረቃቀምን አይደለንም፣ ከተለያየ ቦታ ተያዝን። በጨለማ አንድ ሚኒቴሪ መኪና የወታደራዊ መኪና ሸራንት ነው ያለ፣ በዛ ነው የተጨፈለቅ ነው ማለት ነው። ከዛ ወደ ደቡብ ኢትዮጵያ አቅጣጫ ነው የምንሄድ የነበርና መንገድ ላይ ነው ወደ ደብረ ዘይትን አልፈን ወደ ዝዋይ ምናምን አካባቢ ልንደርስ ስንል አካባቢ ነው የሆነ በረሃ ላይ ነው ሁላችንም ከዛ መሀል መፈናጠርና በቃ የወደቀ እዛ በኋላ ነው ተኩስ እኛን ይዘውን የሚሄዱ የነበሩት ወታደሮች ተኩስ የከፈቱብን። እኔ እግሬን የተመታው ግን እንደምንም ብዬ አንድ ገጠር ጎጆ ላይ እጄ ተጠግቼ ችግሩን በነገርኳቸው ሰዓት ለአንድ ወር ተደበቅኩኝ ማለት ነው። ለአንድ ወር ደብቀው በባህላዊ ሕክምና ነው ቁስሌን ከነበረው በጣም አስከፊ ከነበረው ቁስል ትንሽ አገግሜ ከአንድ ወር በኋላ በሶማሌና በኬንያ ቦርደር አድርገው ሸኝተውኝ አሻግረው የተመለሱት ገበሬዎች ናቸው። በጣም ለእኔ ብቻ ሳይሆን ለኢትዮጵያ ኩራት የሆኑ ናቸው። የነበረውን ግፍና በደል ስነግራቸው የነበረብኝን አሁን እዛ እንዴት ብዬ ከእነሱ ጋር እንደደረሱ ነግራቸው እጅግ በጣም ነው ያዘኑት፣ እጅግ ነው በጣም ያለቀሱት። እና ከዛ በኋላ መተን ኬንያ ላይ በምኖርበት ሰዓት ያው በናይሮቢ ነበር የምኖረው እኔ። ናይሮቢ አንድ አራት ሰዎች ነበር አንድ ቤት የምንኖረው ተደብቀን እንደዚሁ ባየር ኃይል ፓይለትም የነበረ ነበር፣ የነጻው ፕሬስ ጋዜጠኛም የነበረ ነበር አዲስ አበባ። እኔም አለው አንዱ ደግሞ እንደዚሁ በኦሮሚያ በኦሮሚያ መስተዳደር ውስጥ የሚሰራ ነው እንደዚህ። እና አንድ ቤት ነበረ የምንኖረው እና ተከራይተን አስታውሳለሁ በ2007 በፈረንጆች ኦክቶበር 7 ላይ ማለት ነው። በዛ ነው በተኛንበት በር ክፈቱ ስንባል አንከፍትም ብለን ያው ፍራቻ ስለነበር ልንከፍት አልቻልንም። በሀገራችን ቋንቋ ነው ያናገሩን በአማርኛ ማለት ነው። በጣም ስለፈራን አንከፍትም ባልን በመስኮት ሰብሮ ቦምብ የጣሉብን ማለት ነው። ከዛ በኋላ የቆስዬ ሄድኛለውኝ ቆስዬ አምጫለሁ። ሁለቱ ሞቱ፣ አንደኛውም ቆስሎ አሁን አንደኛውም እዚህ እኔ ባለሁበት ጋ ሀገር ይገኛል። በስቴት እንለያያለን ግን እዚህ ነው ያለው። ስለዚህ ያን በደል ነበር የደረሰው። ይሄ በደልም ያው በወቅቱ ሪፖርት አድርገናል። ያው ግን ምንም መደረግ አልተቻለም። በወቅቱ የሀገሪቱ መንግስት ምንም ሊያደርግልን አልቻለም። ያው ዩኤንኤችሲአር ፕሬስ ለመን ሰጥቶ ለዚህ ደረጃ በቅቻለሁ። እኔ ግን እንደዚህ አይነት መንገድ እየታፈኑ የሚወሰዱ በጣም በርካቶች ነበሩ። ስለዚህ ጎረቤት ሀገር ድረስ ተከትሎ መጥቶ የሚወስደው ዋነኛው አላማው ምንድን ነው? ይፋ ሚስጥሩ ይፋ ስለወጣበት ያንን ደብቆና አድበስብሶ የቀረ ስለሚመስለው ነው። እና በእስር ቤት በነበርንበት ሰዓቶች ይደርስብኝ ነበረ። በጣም ከፍተኛ ሌሊት ሌሊት ከነማን ጋር ነው ግንኙነት? ከኛ ከወያኔ መሪዎች እነማን ጋር ነው የምትገናኙት? ምን አስባችሁ ነበር? ይህን ነገር ስታደርጉ ማንም ኢንፎርሜሽን የሰጣችሁ የተገደሉት ሰዎች ላይ በጋዜጣ ማን ነው? ከሆስፒታል የትኛው ሰው ነው? የትኛው ዶክተር ወይም የትኛው ነው ይህን ሁሉ እንትን የዘገበው? መጀመሪያ ለእናንተ ሰብስቦ ያቀረባችሁ ተናገሩ በሚል ነው ግፍና ስቃይ በእስር ቤት እያለውም የደረሰብኝ። እንደነዚህ ያሉ ነገሮችን ደብዛቸውን ለማጥፋት ነው እየተከታተለ እስከ መጨረሻው ድረስም ጎረቤት ሀገር ሆነን እረፍት ያላገኘ ነው። እነዚህን ነገሮች ደብዛቸው ጠፍቶ የሚቀሩ ስለሚመስለው ነው።
አመሰግናለሁኝ። እንግዲህ ኢሰመጉ ምንም እንኳን የተለያዩ ሰራተኞቹን ድርሶም አይነቱ ወይም ደግሞ ከዚህ ዓለም በሞት የተለዩም ኖሮት ግን እስከሚያውቁት ድረስ አሁንም በሀገራችን እየተንቀሳቀሰ ይገኛል ወይ?
አዎ፣ በደንብ እየተንቀሳቀሰ ይገኛል። እኛ አሁንም ድርጅቱ ያው የተለያየ እንደዚሁ አፈናና ግፍ ጫና ለመሪዎቹም እንደዚሁ ጫና ይደርሳል ከመንግስት ማለት ነው። የማስጠንቀቂያ የማስፈራሪያ ሰራተኞችንም እንደዚሁ በየቤታቸውም ሆነ በተለያየ መንገድ ባገኘው አፍኖ የማሰር እነዚህን ነገሮች ያደርሳል። ድርጅቱ ግን እስካሁንም ይንቀሳቀሳል። ለወደፊቱም በመንቀሳቀስ ላይ እንደሚገኝ ተስፋ አለኝ።
እንደገና ልጠይቆ የምፈልገው አሁን ለምሳሌ አገራችን ውስጥ ያሉ በተለያዩ 10 ቦታ ቅርንጫፎች ነበሯችሁ፣ እንቅስቃሴዎች ታከናውናላችሁ፣ ህዝቡ በቀጥታ ይሁን እናንተም ሄዳችሁ ችግሮቹን ታሰባስባላችሁ፣ በጋዜጣችሁ ታወጣላችሁ የመሳሰለው። በአገር ውስጥ የሚገኙ ወይም ደግሞ የነበሩ አንዳንዶቹ የፖለቲካ ድርጅቶች አብረው ነበሩ የሉም የመሳሰሉትን እንግዲህ እየተከታተልን ያየ ነው ነው እና እርስዎ በነበሩበት ጊዜ ውስጥ ከፖለቲካ ድርጅቶችስ ጋር የእናንተ ኢሰመጉ ምን አይነት ግንኙነት ነበረው?
ማንንም የፖለቲካ ድርጅት ደግፎ የሚከራከር ድርጅት አይደለም በመሰረቱ። በፖለቲካ ድርጅቶች ላይ የሚደርሰውን ግፍና በደል ወይም በህዝቡ ላይ እንደዚሁ የማሳደድ ያለ ምንም ምክንያት የማሳደድ ወይም ህገወጥ ስርዓት ሊሆን ይችላል ወይም አፍኖ መሰወር ነው የማሰቃየት እንደነዚሁ ወይም አላግባብ ከስራ ማባረር ይፈጠራል ወይም ግድያ ይፈጠራል በፖለቲካ አባል ናቸው ተብሎ እነዚህን ትክክለኛውን አውጥቶ መንግስትን ይነቅፋል እንጂ ፖለቲካ ድርጅቶችን ድርጅቱ ፖለቲካ ድርጅቱን ሳይድ ይዞ ወይም ጎን ይዞ የሚከራከር ድርጅት አይደለም። የራሱን ነው። በአብዛኛው ዋናው ቁም ነገሩ ምንድን ነው? የኢትዮጵያ ሰብአዊ መብቶች ጉባኤ ሁሉም ሰብአዊ መብቶች ለሁሉም ነው። ማንኛውም ሰው እስከሆነ ድረስ መብቱ የተጠበቀ ነው። መብት አለው። የመናገርም የመጻፍም ሊሆን ይችላል። ሌላ መብት አለው። ይሄን ይዞ ነው እንትን ድርጅቱ የሚሄደው። ስለዚህ ድርጅቶችን የፖለቲካ ድርጅቶችን ደግፎ መንግስትን የመንቀፍ ሁኔታ አያጋጥም አይደለም። ስለዚህ የድርጅቱ አላማ ዋናው ነገር ምንድነው? ሁሉም ሰብአዊ መብቶች ለሁሉም በሚለው ነው። ያንደኛውን ፖለቲካ ድርጅት ደግፎ የሚከራከር ድርጅት አይደለም።
እንግዲህ በአገራችን እንደምናውቀው ከሆነ የሰብአዊ ድርጅቶችን አስመልክቶ በተለያዩ ጊዜ በሚወጡ አዋጆች ገደብ እየተደረገባቸው በአገር ውስጥ እንዳይገቡና ሁኔታዎቹን አጥንተውና ዘግበው እንዳይወጡ ስለሚከለከል አንዳንድ ሰብአዊ ድርጅቶች አገልግሎት አይሰጡም። ስለዚህ ኢሰመጉ ከዚህ ከተለያዩ ኢንተርናሽናል ከሆኑ ድርጅቶች ጋራ በአካል ግንኙነት ፈጥሮ የሚያከናውነውን ሁኔታ እንዴትስ ነው የሚያከናውነው?
በየአመታዊ ሆነ ወይም በግማሽ አመት የራሱ የሆነ የከውጭ ፕሮግራም አለው። ለምሳሌ ጄኔቫም ሊሆን ይችላል ወይም ዩኤስኤ። በእንደዚህ በስብሰባ አመራሮቻችን ይካፈላሉ። በሰብአዊ መብቶች ድርጅቶች ተወክለው የወጣ አመራሮቻችን ሊሆን ይችላል ወይም በሰራተኞቹ በኩል ተወክለው ይሄዳሉ። አገር ውስጥም ከመጡ እነዚህ አገር ውስጥ የሚደረጉ ስብሰባዎችም ከውጭ ካሉ አጋር ድርጅቶች ጋር ማለት ነው ይሳተፋል። ተሳትፎም ያለውን የአገሪቱ ውስጥ ያለውን አጠቃላይ ኢንፎርሜሽን ለዚህ ለአጋር ድርጅቶቹ ያስተላልፋል ማለት ነው።
እሺ፣ እንግዲህ እርሶ የሰጡንን አስተያየት በአጠቃላይ ኢሰመጉ የሚያደርገውን እንቅስቃሴ ያደረገውን እርሶም በዛ በኩል የገጠሞትን ችግርና ፈተና መከራ አሁንም ይሄንን የገጠሞትን ችግር በህክምና ላይ እንደሚገኙ ነው እንግዲህ በስልክ እንደሰማ ነው ወይም በቀድመ እንደተነጋገር ነው። ስለዚህ ጤንነቱ የተሟላ ሆኖ ሲያስቡትና ሲሰሩበት የነበረውን ሁኔታ እንደገና ለሀገሮ ለወገኖ እንደሚሰሩ ተስፋ አደርጋለሁኝ። ግን ከመዝጋቴ በፊት ኢሰመጉ ጋር አሁን ባሉበት አገር ግንኙነት ጀምረዋል ወይ?
ይፋዊ የሆነ እንደ ቀድሞ አይነት ይፋዊ የሆነ ግንኙነት ጀምር ያለው እና ስራዬን ተመልሻለሁ ወይም ያንን አይነት እንትን እያደረግኩ ነኝ ማለት አልችልም። ማለትም እስካሁን ድረስ ገና በህክምና ላይ ነው ያለሁት። ህክምና እያደረግኩ ነው። በቂ ህክምና አግኝቻለሁ፣ እግዚአብሔር ይመስገን። ድርጅቱ ያለበትን ሁኔታ በተለያዩ ሚዲያዎች እከታተላለሁ። እኔ ግን ወደዛ ወደ ነበርኩበት እንትኔ ገብቻለሁ ማለት አልችልም። በአሁኑ ሰዓት ግን አሁን ከጉዳቴ ሪከቨሪ እያደረኩ ስለሆነ ወደ ድርጅቴ ተመልሽ እኔም በዚህ ባለሁበት ባለሁበት ላይ ባለሁበት አገፈኝ የተለያዩ ነገሮችን መሳተፍ ይችላልው ተስፋ አለኝ ብዬ ገምታለሁ።
እሺ እኛም ተስፋ የምናደርገው እና የምንጥለው እግዚአብሔር አባቴ በመጀመሪያ ከዛ ሁሉ ፈተና አውጥቶ ህክምና ወዳለበት ሀገር በመድረሶ እኛም በተጨማሪ እግዚአብሔርን እናመሰግናለን። አድማጮቻችንም እንደዚሁ እንደሚሉ ተስፋ አደርጋለሁኝ። እስቲ እንደው እርሶ በተለይም ዲሞክራሲያዊ ስርዓቶች ባሉበት ሀገር ውስጥ በተለያዩ የምንገኝ ኢትዮጵያኖች ምን ማድረግ አለብን የሚሰጡን ምክር ካለ በዚህ አጋጣሚ ቢገልጹልን።
አዎ በጣም ጥሩ ጥያቄ ነው። እኔ ምለው በያለንበት አሁን ባለውበት ሀገር ዲሞክራሲ ያለበትና የዲሞክራሲ ንፋስ የሚነፍስበት ሀገር ነው ማለት ይቻላል። ትክክልም ነው። ባለንበት ብዙም ስለሆነ ወይም ትንሽ ስለሆነ አይደለም፣ ባለንበት ላይ ተሰባስበን ድምጻችን ማሰማት አለብን። የግድ መሳሪያ ይዘን ጫካ መግባት አስፈልገለም ወይም መግባትም የለብንም። በያለንበትንም በያለንበት እንደ ጨው ዘር ነው ተበትነው ያለው የኢትዮጵያ ህዝብ ማለት ይቻላል። ሁሉም በግፍና በበደል ነው አገሩን ሳይፈልግ ሳይወድ በግዱ የሚለቀው ማለት ነው። ግፍና በደል ስደት ለማንም ጥሩ አይደለም፣ ለማንም አይደለም። ግን ከማያስፈልግ ነገርና ከአሰቃቂ ሰቀቃ መሸሽ ደግሞ የግድ ስለሆነ ነው። ስለዚህ ባለንበት እጃችንን ባንዲራችንን ድምጻችንን ከፍ አድርገን በያለንበት በምንኖርበት አገር ድምጻችንን ብናሰማ በሰላማዊ ሰልፍ ሊሆን ይችላል፣ በኤምባሲ ጋር ሊሆን ይችላል፣ በተለያዩ ስብሰባዎች ሊሆን ይችላል ድምጻችንን ብናሰማ በጣም ጥሩ ነው፣ በጣም ደስ የሚል ነው። ለምን ሁሉም ያለ ህዝብ ኢትዮጵያ እንዴት ናት? ኢትዮጵያ ህዝብ እንዴት ነው የሚኖረው? የኢትዮጵያ መሪ ማን ነው? ምንድን ነው የሚለውን ጠንቅቆ ሊያውቅ ይገባል። ስለዚህ ወደ ኋላ ማለት የለብንም። ይህ ትውልድ ነቅቶና ጠንቅቆ ካልታገለ የሚቀጥለው ትውልድ ምን እንደምናስረክበው በጣም ያሳዝናል። ስለዚህ በያለንበት ድምጻችን እናሰማ፣ ባገኘንበት አጋጣሚ ድምጻችን እናሰማ ነው የምለው እኔ።
እሺ እንግዲህ ከልብ ነው የምናመሰግነው። እዚህ ሬዲዮ አካባቢ የሚገኙና በጣሊያን ዙሪያ የሚገኙ አድማጮቻችን ወይም እንዲሁም ባለውም ዙሪያ እያዳመጡ ያሉ ሁሉ የወደፊቱ ህይወቶ የወደፊቱ ሁኔታው ሁሉ ተስተካክሎ ጤናማ ሆነው እንግዲህ የጀመሩትን እቅድና አላማ ከግቡ የሚያደርሱበትና አገራችንም ዲሞክራሲያዊ የሆነ ስርዓት ነው ኖሮበት ሁላችንም በሀገራችን እንደምንፈልገው የምንሆንበት ጊዜ እንዲመጣልን እመኝልዎታለሁ። በድጋሚ ከልብ አመሰግናለሁ።
በጣም አመሰግናለሁ። እኔም ይህን እድል አግኝቼ በዚህ ድምጼን በማሰማቴ በጣም እጅግ ነው የኮራሁት። በጣም አመሰግናለሁ። ከዛ በፊት ግን ሰዓቱና እድሉ ካለኝ
አለሁት። እኔም እንደገና ይቅርታ ያርጉልኝና እኔም እርስዎ ከተናገሩ በኋላ እኔም ቴዲ አፍሮ ደስ የሚል ስቃይ የሚለውን የዘፈነውን ዘፈን ጋብዞታለሁና ስልክዎትን እንዳይዘጉት፣ ምክንያቱም ስቃይ ብሎ ደስታ የለም። ግን ለሀገር ለወገን ጋዜጠኞች እንደርሱ ያሉ ዘጋቢዎች የተለያዩም ሰዎች ለሀገራቸው ለወገኖቻቸው ሲሉ የደረሰባቸው ስቃይ ዞር ብለው ሲያስቡት አሁን እርሶ ገና በሕክምና ላይ የሚገኙ ኖትና ስቃዩ ገና አላለቀም። ስለዚህ ስቃዮት ግን ደስ እንደሚል ምክንያቱም ለወገኑ ላመኑበትና ላሰቡት ያረጉት በመሆኑ። ስለዚህ ሙዚቃውንም አብረው በዚህ አጋጣሚ እንዲያዳምጡ እንግዲህ ጋብዛለሁ፣ መልእክቶትንም ያስተላልፉ።
እሺ፣ እጅግ በጣም አመሰግናለሁኝ። መልእክቴን የማስተላልፈው ምንድነው ከስድስት አመት በፊት መሆኑ ነው። እንግዲህ ከማስታውሰው የኛ የኢሰመጎ መዝሙር ጠር ያለች መዝሙር ናት። ለማንኛውም ኢትዮጵያዊ ለኛ ለኢትዮጵያዊ የሚሆን መዝሙር ናት። እሷን በግጥም መልኩ አሰምቼ ባልስ ደስ ስላለኝ ነው። መብቱና እድሉ ከተሰጠኝ ይህን እንዳቀርብ ይፈቀድልኝ ብዬ ነው። እኔ
በጣም ደስ ይለናል። ይቀጥሉ። እናመሰግናለን።
እሺ። እኔ ሰው ነኝ ይላል። እኔ ሰው ነኝ፣ እኔ ሰው ነኝ ኢትዮጵያዊ፣ መብቴን የማውቅ ነጻነቴም ታሪካዊ። አባቶቼ ባጥንታቸው እናቶቼ በደማቸው ያቆዩልኝ ያስረከቡኝ የነገሩኝ ያስተማሩኝ ጭቆናም ብኝ አሻፈረኝ አላስነካም ነጻነቴን አላስደፍርም መብቴን አልመነዘርም በጎሳ አልሸጥም በቤሳ እኔ ሰው ነኝ እኔ ሰው ነኝ ኢትዮጵያዊ መብቴን የማውቅ ነጻነቴም ታሪካዊ እኔ ሰው ነኝ ኢትዮጵያዊ መብቴን የማውቅ ነጻነቴም ታሪካዊ ትላለች። በጣም አመሰግናለሁ።
እኛም እናመሰግናለን። ሙዚቃውን አብሮ ያለ
ከሚገባሽ በታች ከምችለው በላይ እስኪ ወድሽ ልቤ ደስ በሚል ስቃይ ፍቅር ካንቺ ሰለችሃለኝ ከሚገባሽ በታች ከምችለው በላይ እስኪ ወድሽ ልቤ ደስ በሚል ስቃይ ፍቅር ካንቺ ሶፍ እየደጋገመኝ በወድሽ በወድሽ አልሰለችሃለኝ ብናገር መሰለኛል ፍቅር አቅም ከልክሎኛል ግን እኔ ደጋግመን ደጋግመን ስንቴ ወጥቶ ስንቴ አክብኝ ልቤ ደግሞ ልቤ ደግሞ የሰነጠው ከባሩ ምን ይዞን ለመንገድ
አድማጮቻችን እንግዳችንንም በዚሁ እያመሰገንን ምናልባት መስመር ላይ ሆኖ የሚያዳምጡን ከሆነ ከልብ እያመሰገንን የዛሬ ፕሮግራማችንን በዚህ ደስ የሚል ስቃይ በሚለው የቴዲ አፍሮ ሙዚቃ እንሰናበታችኋለን። በመጪው ሳምንት በተመሳሳይ ፕሮግራም እንገናኝ እንላለን።
ፍቅር አቅም ከልክሎኛል ግን እኔ
ደጋግም ስንቴ ወጥቶ ስንቴ አከብኝ ልቤ ደጉ ልቤ ገብ የሰነጠው ከባሩ ምን ዞነው ለመንገድ እንዲርቆ ሰው አውደዶ
Dans le ciment, triste refrain lancinant. Bref, globalement l'ambiance est tendue. Ma vision de l'avenir, puis des piges à la rétine fendue. Le peuple par les couilles pendu. Donc t'étonnes pas qu'ils tendent tout pour pouvoir croquer le fruit défendu. C'est la merde dans l'hexagone. Manque qu'ils rêvent de pute, de yacht, puis des potes avec Stallone. L'avenir des gosses issus du ghetto s'obscurcit, ouais, chaque jour les rêves brisés très tôt. Ils veulent qu'on se retienne, mais ils font des faux. Ils veulent qu'on s'intègre, mais sa mère c'est les pauvres qui remplissent toutes vos prisons, vos usines, vos émeutes. Mais dans ce cas-là, la France hallucine. Ils veulent qu'on se retienne, mais ils font nous des faux. Ils veulent qu'on s'intègre, mais sa mère c'est les pauvres qui remplissent toutes vos prisons, vos usines, vos émeutes. Mais dans ce cas-là, la France hallucine.
Don't you know they're talking about a revolution? Sounds like a whisper. Don't you know they're talking about a revolution? It sounds like a whisper. While they're standing in the welfare lines, crying at the doorsteps of those armies of salvation.